የአሜሪካ ድምፅ ራዲዮ ጣቢያ ነው።
የተቋማትን አሰራር ለማስተካከልና ፍትሐዊ የሆነ የውድድር ሁኔታ ማመቻቸት ከመቻሉ ባሻገር በግዢ ሂደቱ ሊባክን ይችል የነበረውን ከብር 645 ሚሊዮን በላይ የሆነ ገንዘብ ለማዳን ተችሏል።
የኢትዮጵያ የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አሊ ሱሌይማን ናቸው። ዛሬ ለተወካዮች ምክር ቤት ካቀረቡት ሪፖርት የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ሐሙስ ግንቦት 27 2007 ዓመተ ምህረት ፕሮግራማችን አስተናጋጆቻችሁ ቆንጂት ታይና
ሰለሞን ክፍሌ እንሆናለን። ፕሮግራሙን ጽዮን ግርማ ትመራለች። አሁን በቅድሚያ የዓለም ዜና። ነገ አርብ ሊካሄድ ታቅዶ የነበረው የቡሩንዲ ምርጫ እንዲተላለፍ የሀገሪቱ የምርጫ ኮሚሽን መወሰኑን በደስታ እንደተቀበሉት ተቃዋሚ ፓርቲዎችና የሲቪል ማኅበረሰብ ቡድኖች አስታውቀዋል። ይሁን እንጂ ያንን ሁሉ ብጥብጥና ትርምስ ያስነሳው የፕሬዝደንት ፒየር ኩሩንዚዛ ለሦስተኛ የሥልጣን ዘመን ለመወዳደር የመፈለግ ነገር ጨርሶ የሚደራደሩበት ነገር አለመሆኑን አስታውቀዋል። ጄምስ በቲ ያጠናቀረው ዘገባ አለ፣ ሰለሞን አባቴ ያቀርበዋል።
የፓርላማ ምርጫው ቀን እንዲተላለፍ የጠየቁት የምስራቅ አፍሪካ ማኅበረሰብ መንግሥታት መሪዎች ናቸው። ተለዋጩ ቀን መቼ እንደሚሆን የምርጫ ኮሚሽኑ እያሰበበት ነው ሲሉ የፕሬዚደንት ፒየር ንኩሩንዚዛ ቃል አቀባይ ዛሬ ተናግረዋል። ተቃዋሚዎቹ ከመንግስቱ ጋር ቀደም ሲል ተጀምሮ የነበረውን ንግግር ለመቀጠል ተስማምተዋል። በመጪዎቹ ድርድሮች ላይም ቁልፉ የአጀንዳ ነጥብ ንኩሩንዚዛ የእጩነታቸውን ጉዳይ ይገፉበታል ወይስ እንዲህ የተጋጋለውን ድምፅ አዳምጠው ከመንገዱ ዘወር ይላሉ ነው። በእርግጥ ሌሎችም በርካታ ቁልፍ የሚባሉ ነጥቦች አሉ ይላል የነጻው ትንሣኤ ራዲዮና ቴሌቪዥን አውታር ዋና ስራ አስኪያጅ ኢኖሰንት ሞሆዚ።
ምንም እንኳ የስልጣን ዘመንን ጉዳይ እና ሌሎችም ጥያቄዎችን ባያነሳም አብዛኛው ሰው ተቃዋሚዎችና አደባባይ የወጡት በውሳኔው ተደስተዋል። ይሁን እንጂ የጊዜው መራዘም አሁን ጠረጴዛውን በሞሉት ጉዳዮች ላይ ለመነጋገር ጥቂት የእፎይታ ጊዜ እንደሚሰጡ ነው መግለጫው የሚናገረው።
ዓለም አቀፉ ማኅበረሰብ መረዳት ያለበት አለም ሆዚ አሁን ቡሩንዲ ውስጥ እየተካሄዱ ያሉት ተቃውሞዎች ስለ ንኩሩንዚዛ ለሦስተኛ የሥልጣን ዘመን ወደ ምርጫው የመግባት ጉዳይ አይደለም። ሌሎችም የቡሩንዲን ኅብረተሰብ ጅማቶችና ሥራ ሥሮች ድርና ማጉን ቋሚና ማገሩን እየበጣጠሱና እያነተቡ ያሉ እጅግ የበዙ ውስብስብ ጉዳዮች አሉ። ንኩሩንዚዛ እኮ ሕዝቡን እየገደለ እያሰቃየ ወይም ቶርቸር እያደረገ የሀገሪቱን ምጣኔ ሀብት እያወደመ ያለው ሥርዓታችን መገለጫ ብቻ ናቸው ብሏል ሙሆዚ። የትንሣኤ ራዲዮና ቴሌቪዥን አውታር ሥራ አስኪያጅ ሙሆዚ ቀጠለ። ስለዚህ የሥልጣንን ዘመን አስመልክቶ ሰው ትንቅንቅ ውስጥ ሲገባ ነጥሎ ንኩሩንዚዛ ላይ የመዘዘው ጥላቻ ሳይሆን ባለፉት 10 ዓመታት ውስጥ ሥርዓቱ እዚህም እዚያም የቀባበረውና ያንሰራፋው የአሰራሩ የፈጠረው ግፊት ነው። በመጪ ድርድሮች ላይ መሠረታዊ ሰብአዊ መብቶች፣ ተቃውሞን በሰላማዊ መንገድ የመግለጽ መብት፣ መረጃ የማግኘት መብት እንደሚካተቱ የጠቆሙት ኢኖሰንት ምሆዚ ነፃው ሚዲያ እንዲጠፋ መደረጉንና ያለ ፍርድ ግድያዎች ሲካሄዱ፣ የፖለቲካ መሪዎች ሲሳደዱና ሲሰደዱ፣ የጸጥታ ኃይሎች የከፉ የጭካኔ አድራጎቶችን ሲፈጽሙ፣ የመገናኛ ብዙሃኑ ባለቤቶች መጠየቅና መረጃ ማግኘት አለመቻላቸውን አመልክተዋል። ተቃዋሚዎች ገዢው ፓርቲ ኢምቦሮና ኩሬ የሚባለውን የወጣቶች ክንፍ በማስታጠቅና ወታደራዊ በማድረግ እየከሰሱ መንግስቱ አመፅንና ሁከትን ያራግባል፣ ይደግፋል ይላሉ። የነገው የፓርላማ ምርጫ ቀን ይለወጥ እንጂ ለፊታችን ሰኔ 26 የተቆረጠው ፕሬዚደንታዊ ምርጫ እጣ ፈንታ ምን እንደሚሆን ገና አልታወቀም።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ጋና ዋና ከተማ አክራ ውስጥ በአንድ የነዳጅ ማደያ ፍንዳታ ደርሶ ቁጥራቸው ወደ 90 ይደርሳል የተባሉ ሰዎች ህይወት ማለፉ ተነገረ። ሰዎቹ በወቅቱ ይጥል ከነበረው ከባድ ዝናብ ሸሽተው በአካባቢው ተጠልለው የነበሩ እንደሆኑ ነው የተመለከተው። የጋና ባለስልጣናትም አደጋው መድረሱን አረጋግጠዋል። ከስፍራው የወጡ ዘገባዎች እንደገለጡት ፍንዳታውና ከዚያም ተከትሎ የተነሳው የእሳት ቃጠሎ በመሃል አክራ በሚገኘው ኳሚ ንክሩማ አደባባይ ወዳሉ ህንጻዎች ፈጥኖ ተዛምቷል። የእሳት አደጋ ብርጌድ ቃል አቀባይ የሆኑት ቢል አናግለት ፍንዳታው የተፈጠረው በአካባቢው ከተነሳ ቃጠሎ ነው ይላሉ። የከተማዋ ሆስፒታሎች በቃጠሎና በፍንዳታው የሞቱትን ሰዎች አስከሬኖች የቻሉትን ያህል እንደወሰዱ ተነግሯል። ሌሎች የአደጋው ሰለባዎችንም ፍለጋው ቀጥሏል። የሞቱት ሰዎች ቁጥር መጨመሩ እንደማይቀር ባለስልጣናት ስጋታቸውን እየገለጹ ነው። የጋናው ፕሬዚደንት ጆን ማሃማ ከአክራ ከንቲባና ከምክር ቤት አባል ጋር ሆነው የአደጋውን ስፍራ ተመልክተዋል። እጅግ ከባድ አደጋ ሲሉ የገለጹት ፕሬዚደንቱ ሁለተኛ አይደገምም ሲሉ ቃል መግባታቸው ተሰምቷል። ከከባድ ዝናቡ ተከትሎ ለተፈጠረው ጎርፍ ጥፋቱ በውሃ መተላለፊያዎች ላይ መኖሪያ ቤቶችና ንግድ ቤቶች ተሰርተው የፍሳሽ ማስወገጃ መስመሮችን በመዝጋታቸው ነው ብለዋል ፕሬዚደንቱ። እንዲህ ያለው አደጋ እንዳይደገም መንግስታችን አንዳንዶቹን ህንጻዎች ማፍረስን ጨምሮ እርምጃዎችን ይወስዳል ማለታቸውም ተጠቅሷል።
የትሪኒዳድና ቶቤጎ ዜጋ የሆኑት የቀድሞው የዓለም እግር ኳስ ፌዴሬሽን ፊፋ ምክትል ፕሬዚደንት ጄክ ዋርነር ፌዴሬሽኑ የዛሬ 5 ዓመት ተካሂዶ በነበረው የሀገራቸው ጠቅላላ ምርጫ ውስጥ እጁን ማስገባቱን የሚያሳይ መረጃ እንዳላቸው አስታውቀዋል። ሪፖርተራችን ጄፍ ኮስተር ያጠናቀረው ዘገባ አለ። ይህኛውንም ሰለሞን አባተ ያቀርበዋል።
ዘንድሮ የ72 ዓመቱ ሰው ጄክ ዋርነር ከ1999 ዓ ም ጀምሮ የትሪኒዳድና ቶቤጎ ፓርላማ አባል ናቸው። ከ2002 እስከ 2005 ዓ ም በነበረው ጊዜ ደግሞ የደሴቶቹ መንግሥት የብሔራዊ ጸጥታ ሚኒስትር ሆነው አገልግለዋል። በዚህች የካሪቢያን ሀገር ውስጥ በ2002 ዓ ም አጠቃላይ ምርጫ የተካሄደ ጊዜ የዓለም እግር ኳስ ማኅበራት ፌዴሬሽኑ ፊፋም እዚያው ነበር። በስውር እጆች በሀገር የፖለቲካ ውስጥ ብር ይዞ ገብቶ አተራምሷል። ለዚህም ደግሞ ማስረጃ አለኝ ባይ ናቸው ዋርነር።
As promised, compiled a comprehensive and detailed series of documents, including checks.
ቃል እንደገባሁት ቼኮችንና ስለ ትክክለኛነታቸው ማረጋገጫ የተደረገባቸውን የወጪ ገቢ ዝርዝር ማሳያዎችን ወይም ስቴትመንቶችን ጨምሮ አጠቃላይና ዝርዝር ተከታታይ ሰነዶችን አሰባስቤ በተለዩና በተከበሩ እጆች ውስጥ እንዲገቡ አድርጌያለሁ። እንዲህ በማድረግም የዚህ ጉዳይ መዘዝ ከእኔ እጆች ውጪ እንዲሆንና እኔ ራሴም ጉዳዮቹ ላይ መድረስ እንዳልችል አድርጌያለሁ። አሁን ሰነዶቹን መልሶ ማውጣት ወይም ወደ ኋላ መመለስ ጨርሶ አይቻልም።
ጄክ ዋርነር የዛሬ 4 ዓመት በ2003 ዓ ም ከፊፋ እስከታገዱበትና በኋላም በውዴታቸው በፌዴሬሽን ውስጥ ያላቸውን ሥልጣን እንዲለቁ እስከተደረገበት ጊዜ ድረስ የፌዴሬሽኑ ምክትል ፕሬዚደንትና የሰሜንና የማዕከላዊ አሜሪካና የካሪቢያን እግር ኳስ ማኅበር በምሕፃር ኮንካካፍ ተብሎ ይጠራል ፕሬዚደንት ሆነው አገልግለዋል። ዋርነር እንደሚሉት በፊፋና የሀገራቸው ገዢ ጥምረት አካል በሆነው የፖለቲካ ፓርቲ በተባበረው ብሔራዊ ኮንግረስ መካከል የነበሩ የመመሳጠር ግንኙነቶችን በዝርዝር የሚያሳዩ ሰነዶች ናቸው ያሰባሰቧቸው። ዋርነር ከደቡብ አፍሪካም ሆነ ከፊፋው ፕሬዚደንት ሴፕ ብላተር አንዳችም መደለያ ለመቀበላቸውን ተናግረዋል። እኚህ ጄክ ዋርነር ዓለም አቀፉ የወንጀል ክትትል ፖሊስ ድርጅት ኢንተርፖል ቀይ ባንዲራ ከሰቀለባቸው 6 የቀድሞ የፊፋ ባለሥልጣናት አንዱ ናቸው።
አመሰግናለሁ ሶሎሞን። ይህ በዚህ እንዳለ አንድ የቀድሞ የፊፋ ስራ አስፈጻሚ ኮሚቴ አባል እንደ አውሮፓውያን አቆጣጠር ከ1998ና ከ2010 የዓለም ዋንጫዎች በተያያዘ ጉቦ መቀበላቸውን በ2013 ህዳር ወር ፍርድ ቤት ቀርበው የእምነት ቃል መስጠታቸውን ትናንትና ዩናይትድ ስቴትስ ውስጥ የተከፈተ የፍርድ ቤት ሰነድ አመልክቷል። ቻርልስ ብሌዘር የተባሉትና ለ20 ዓመታት ያህል ከፊፋ ከፍተኛ ባለስልጣናት አንዱ ሆነው ሲሰሩ የነበሩት አሜሪካዊ በኒውዮርክ ፍርድ ቤት ከዩናይትድ ስቴትስ አቃቤ ሕጎች ጋር ባደረጉት መደራደርና ስምምነት ጉቦ በመብላት የተመሰረቱባቸውን 10 ክሶች በሚስጥር አምነው እንደነበረ ነው የፍርድ ቤቱ ሬኮርዶች የሚያመለክቱት። እሳቸውና ሌሎች የፊፋ ባለስልጣናት ፈረንሳይ የዓለም ዋንጫን እንድታስተናግድ ከመመረጧ በተያያዘ አዎ ጉቦ በልተናል፣ ደቡብ አፍሪካም ስትመረጥ ጉቦ ጎርሻለሁ ብለዋል። ዓለም አቀፍ ፖሊስ ኢንተርፖል ደግሞ ሁለት የቀድሞ የፊፋ ባለስልጣናትና አራት የስራ አመራር አባላትን በሙስናና በሌላም ህገወጥ ተግባር እያሳደዳቸው መሆኑ ተነግሯል።
በመጨረሻም ምስራቅ ዩክሬን ውስጥ ያገረሸው በዚህ ሳምንት ውጊያ ባለፈው የካቲት ወር የተፈረመው ተኩስ አቁም ላይ ከተፈጸሙት ጥሰቶች ሁሉ የከፋው ነው ሲል የአውሮፓ ህብረት ተናግሯል። የህብረቱ ሥራ አስፈጻሚ ኮሚሽን ቃል አቀባይ ዛሬ ብራሰልስ ውስጥ ለጋዜጠኞች በሰጡት ቃል ይህ የአሁኑ ውጊያ ሁከቱንና የህዝቡን ስቃይ እንደገና ሳያቀጣጥል አይቀርም ሲሉ አስጠንቅቀዋል። አያይዘውም የአውሮፓ ህብረት በሞስኮ ላይ የጣላቸው ማዕቀቦች መጥበቅ ወይም መላላታቸውን የሚወስነውን የሚንስኩን ውል ተዋጊዎች ወገኖች እንዲያከብሩ ቃል አቀባዩ አሳስበዋል። በትላንት ውጊያ በመጀመር ሁለቱም ወገኖች ይከሰሳሉ። የዩክሬን ባለሥልጣናት እንደሚሉት ዶንስክ ከተማ ላይ ውጊያ የተጀመረው 1,000 የሚሆኑ አፍቃሪ ሩሲያ ታጣቂዎች በመድፍና በታንክ እየታገዙ ሌሊት ተኩስ ከፍተው ነው። ዜናው አበቃ። ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች የአንዱን ለቅምሻ።
በጥቅሉ አፍሪካ ሞርሲ ብላተር እንደመረጠ ምንም የሚከር ጉዳይ አይደለም። ስለዚህ አጠቃላይ የአፍሪካ ሀገሮች ሞርሲ ብላተርን ሙሉ 54 ድምፅ ተሰጥቷል ብሎ መናገር ከባድ ሊሆን ይችላል። ግን በአብዛኛው 89% ሲ ብላተር እንዲሆን ምንም ጥርጥር የለም ከነበረው ሁኔታ።
የኢትዮጵያ የእግር ኳስ ፌዴሬሽን ፕሬዚደንት ጁኔዲ ባሻ ቲልሞ ናቸው ድምጻቸውን የሰማ ነው። አፍሪካውያን ብላተርን የሚደግፉት ለምንድን ነው የሚል ጥያቄ ቀርቦላቸው ከሰጡት ምላሽ የቀነጨብነው ነው። ዝርዝሩ ወደ ኋላ በሁለተኛው አጋማሽ ላይ ይቀርባል። አሁን የዕለቱ አብይ ርዕስ
የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን ባለፉት 8 ወራት ከግዢ ጋር በተያያዘ ብቻ መንግሥት ሊያጣ ሊችል የነበረውን ከ600 ሚሊዮን ብር በላይ ገንዘብ ማዳኑን ገልጿል። የተሻለ ደሞዝ ፍለጋ ከኮሚሽኑ የሚፈልሰው የሰው ኃይል የገጠመው ከባድ ችግር እንደሆነም ኮሚሽነሩ ለተወካዮች ምክር ቤት ገልጸዋል። መለስካቸው አምሃ ተከታትሏል።
ዛሬ የኮሚሽኑን የ2007 በጀት ዓመት የ11 ወራት የእቅድ አፈጻጸም ዘገባ ለሕዝብ ተወካዮች ምክር ቤት ያቀረቡት ኮሚሽነር አሊ ሱሌይማን ዘገባቸውን ልዩ ልዩ የሥራ እንቅስቃሴዎችን በዳሰሱ ክፍሎች አደራጅተውታል። ከእነዚህ የኮሚሽኑ የሥራ እንቅስቃሴዎች አንድ ብለው ያሉት አስቸኳይ የመከላከል ሥራዎችን ነው። አቶ አሊ ሱሌይማን ሕግን ባልተከተለና በተሳሳተ መልኩ እየተፈጸሙ መሆናቸውን የሚጠቁም መረጃ ሲደርስ ጉዳዩን የማጣራት ሥራ በማከናወን ተገቢው የማስተካከያ እርምጃ እንዲወሰድ እንዲሁም ግልጽነትና ተጠያቂነት ያለው ፍትሐዊ አሰራር በየተቋማቱ እንዲሰፍን የማድረግ ሥራ ኮሚሽኑ እንደሚያከናውን ገልጸው ይህም ባልተገባ የግዢ አፈጻጸም ሥርዓት ሊባክን የሚችል ሀብትን የማዳን ሥራን የሚያካትት ነው ብለዋል። በዚህ አኳያ ኮሚሽኑ እስካለፈው ሚያዝያ 30 ቀን 2007 ዓ.ም ያከናወነውን አቶ አሊ ሱሌይማን ገልጸዋል።
ከዚህ አንጻር በተያዘው በጀት ዓመት ግልጽነት የሌላቸውና ከሕግና ስርዓት ውጭ የሆኑ ግዢዎችን በማረም ተፈጻሚ እንዲሆኑ በመደረጉ የዚሁ ተግባር ዋነኛ ዓላማ የሆነውን የተቋማትን አሰራር ለማስተካከልና ፍትሐዊ የሆነ የውድድር ሁኔታ ማመቻቸት ከመቻሉ ባሻገር በግዢ ሂደቱ ሊባክን ይችል የነበረውን ከብር 645 ሚሊዮን በላይ የሆነ ገንዘብ ለማዳን ተችሏል።
ለምክር ቤቱ የቀረበው ይህ የኮሚሽኑ ሪፖርት እንደሚያመለክተው እንደዚህ ያለ አግባብነት የሌላቸው ወይንም ሕገወጥ ግዢ በአብዛኛው የተከናወኑባቸው ከፍተኛ የትምህርት ተቋማት ናቸው። ለምሳሌ በጅማ ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ፣ በአምቦ ዩኒቨርሲቲ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እና በአርባ ምንጭ ዩኒቨርሲቲ ከፍተኛ የመንግስት ገንዘብ ከአደጋ የዳነባቸው ተቋማት እንደሆኑ በዘገባው ተመልክተዋል። ከአደጋ ተረፈ ከተባለው 645 ሚሊዮን ብር ላይ የአርባ ምንጭ ዩኒቨርሲቲን ሳይጨምር 598 ሚሊዮን በተጠቀሱት ከፍተኛ ትምህርት ተቋማት ውስጥ አደጋ አንዣቦበት የነበረ የመንግሥት ሀብት እንደነበረ ሪፖርቱ ያመለክታል። ኮሚሽኑ የሚያከናውናቸው ሥራዎች ለሕዝቡ ምን ያህል እርካታ ይሰጣል ለሚለው ጥያቄም ጥናት እንዳስጠና ኮሚሽነር አሊ ሱሌማን አብራርተዋል።
በኮሚሽኑ በየሁለት ዓመቱ የሚካሄደው ሀገር አቀፍ የዳሰሳ ጥናት የጸረ ሙስና እንቅስቃሴ ላይ የህብረተሰቡ ወይም የባለድርሻ አካላት የእርካታ ደረጃ ለማወቅ በአዲስ አበባ፣ በድሬዳዋና በተወሰኑ የክልል መስተዳድር ዋና ዋና ከተሞች ናሙና ተወስዶ በተካሄደ የዳሰሳ ጥናት በኮሚሽኑ የጸረ ሙስና ትግል እንቅስቃሴ ላይ በጣም ከፍተኛ እርካታ አለን ያሉት 46.02% ሲሆኑ መካከለኛ እርካታ አለን ያሉት 35.1%፣ በጣም ዝቅተኛ እርካታ አለን ያሉት 12.8% ሲሆኑ አናውቅም የሚሉ ምላሽ የሰጡት ደግሞ 10% መሆናቸው በተደረገው ጥናት ተረጋግጧል።
የኮሚሽኑ ሪፖርት እንደሚለው እየተከናወኑ ያሉ የሙስና ተግባራትን በተለያየ ደረጃ ለመከላከልና ለማምከን ከሚያከናውናቸው ተግባራት ጀምሮ በአስተሳሰብ ደረጃ ህዝቡ ሙስናን እንዲጠየፍ ለማድረግ በርትቼ እየሰራው ነው ይላል። ይሁንና በቅዱ ዘመን ኮሚሽኑን ከተፈታተኑት ችግሮች ዋነኛው የማስፈጸም አቅም ውሱንነት እንደሆነ ይገልጻል።
በቅድ ዘመኑ ኮሚሽኑ ከተፈታተኑት ችግሮች ዋነኛው የማስፈጸም አቅም ውስንነት፣ በተለይም ለተሻለ ጥቅም የሚደረገው ፍልሰት ያስከተለው ከፍተኛ የሰው ኃይል የባለሙያ እጥረት ነው።
ከፓርላማ አባላት ከቀረቡት ጥያቄዎችና አስተያየቶች መካከል በኮሚሽነሩ በተጠቆሙ የሰው ኃይል ፍልሰት ላይ ያነጣጠሩ ነበሩበት። ችግሩን ከኪራይ ሰብሳቢነት ጋር ያያያዙ አስተያየቶች ተሰንዝረዋል። የአመለካከት ለውጥ እንዲመጣ ጥረት መደረግ እንዳለበት የተቆሙ አስተያየቶች ነበሩ። የኮሚሽነር አሊ ሱሌማን አስተያየት ደግሞ ይህ ነበር።
ምናልባትም ብዙ ጊዜ ልናነሳው የማንፈልገው የሰው የኢኮኖሚ አቅም የክፍያ መጠን አብረን ማሰብ ያለበት ይመስለኛል። መቼም ልጁ ታሞበት ማሳከሚያ ያጣ የመንግስት ሰራተኛ አይሳሳትም አትበሉ። ለልጁ ቤት ሲዳቦ መግባት የሚሳነው አባት ልጁ በረሃብ እንዲሞት ይፈቅዳል ብላችሁ አታስቡ። ስለዚህ ትክክለኛ ችግሩን ለመፍታት ትክክለኛ ፕሮብሌሙን ማወቅና ትክክለኛ ሶሉሽን መፈለግም አብሮ ማየት ይጠይቅ ይመስለኛል። ስለዚህ ብዙ ጊዜ ብንነግረው ሌላ የሚያሸንፈው አደጋ አለ። ከእኛ ንግግር፣ ከእኛ ዲስኩር ያለፈ የሚያሸንፈው ነገር አለ፣ ጠንካራ ነገር አለ። ስለዚህ ያንን ማየት የሚጠይቅ ይመስለኛልና የተቀናጀ ስራ መሰራት ያለበት መሆኑን ለመግለጽ ፈልጌ።
የተወካዮች ምክር ቤት አባላት ላነሷቸው ጥያቄዎች ኮሚሽነሩ መልስ ሰጥተዋል። ሙስናን በሚፈለገው መጠን እንኳ ዝቅ ለማድረግ ገና ብዙ ድካም እንደሚጠይቅም ኮሚሽነሩ አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዕለቱን አብይ ርዕስ ነበር ያደመጥነው። ወደ መጽሔቱ ትንታኔ ክፍለ ጊዜ እናልፋለን። በሊቢያ ትሪፖሊ ላይ ያለው መንግስት ታማኝ ወታደራዊ መኮንኖች ፍልሰተኞች ሜዲተራኒያን ባህርን በጀልባዎች እንዲያቋርጡ በድብቅ የሚያሸጋግሩትን ሰዎች ለማቆም የታቀደው የአውሮፓ ህብረት ወታደራዊ ተልእኮ ይከሽፋል ሲሉ አስጠነቀቁ። በእቅዱ ከተገፋ የሊቢያን ክፍፍል ያባብሳል እንደሚሉ የአሜሪካ ድምጽ ሬዲዮ ዘጋቢ ጄሚ ዲትማር ከትሪፖሊ በላከው ዘገባ ጠቅሷል። አዳነች ፍሳዬ ታቀርባለች።
የሊቢያ ከፍተኛ ወታደራዊ መኮንኖች ትሪፖሊ በሚገኘው የባህር ኃይል ሰፈር ተሰብስበዋል። እንዲህ አይነት ዓመታዊ ስብሰባ ሲያደርጉ ለአምስተኛ ጊዜ ነው። ይሁንና በሀገሪቱ ሁለት መንግስታት ነን የሚሉ ተቀናቃኝ ክፍሎችና ተቀናቃኝ ወታደራዊ ኃይሎች ስላሉ ስብሰባው የተሟላ አይደለም። ቶብሩክ ያለው መንግስት ዓለም አቀፍ እውቅና ማግኘቱ ይታወቃል። የተወሰኑ የሊቢያ ጠረፍ ጠባቂዎች ህገወጥ በሆነ መንገድ ፈላሾችን የሚያሸጋግሩ ጀልባዎችን ለማስቆም ሲሞክሩ ይታያሉ። ይሁንና ትሪፖሊ ያሉት ወታደራዊ ኃይሎች በቂ መሳሪያ ስለሌላቸው ከሰሃራ በመለስ ካሉት የአፍሪቃ ሀገሮች በአልጀሪያ፣ በግብፅና በቱኒዥያ በኩል ወደ ሊቢያ የሚገቡትን በአስር ሺዎች የሚቆጠሩ ህገወጥ ፈላሾችን የማስቆም ብቃት የላቸውም። ጠረፍ ጠባቂዎችን የማሰልጠን ኃላፊ የሆኑት ካሊድ አልጋዲ በህገወጥ ስደት ምክንያት የሚሰቃዩት ከአውሮፓውያን ይልቅ ሊቢያውያን ናቸው ይላሉ። ወደ ሊቢያ ከሚገቡት ሰዎች መካከል መሳሪያንና አደንዛዥ እጽን በድብቅ የሚያሸጋግሩ ወንጀለኞች እንደሚገኙባቸው ጠቁመዋል። በሁለት ተቀናቃኝ መንግስታት ስር ያሉት ወታደራዊ ኃይሎች የባህር ጠረፉን ለመጠበቅ የሚያስችላቸው መሳሪያ እንደሌላቸው ካሊድ አልጋዲ ገልጸዋል። ለምሳሌ ወታደሮቻቸው ድሮኖችን ማለትም ሰው አልባ አይሮፕላኖችን ያካተቱ ለምድረ በዳ የሚያመቹ ብረት ለበስ ተሽከርካሪዎች እንደሚያስፈልጓቸው ገልጸዋል። ወታደሮቻቸው እነዚህን መሳሪያዎች ለማግኘት ከቻሉ ስልጠናም እንደሚያስፈልጋቸውና የሚሰጠው ስልጠናም መጤዎችን በዓለም አቀፍ ሕግ መሰረት አያያዝን ማካተት እንዳለበት አስገንዝበዋል። ሆኖም የአውሮፓ ህብረትና ዩናይትድ ስቴትስ እውቅና የሰጡት ቶብሩክ ላለው መንግስት ስለሆነ የትሪፖሊው መንግስት የሚፈልገውን ሊያገኝ አይችልም። ሁለቱ መንግስታት ሀገሪቱን ለመቆጣጠር የተፋጠጡ በመሆናቸው አውሮፓም ሆነች ዩናይትድ ስቴትስ ለማናቸውም መንግስት መሳሪያ አይሰጡም። የአውሮፓ ህብረት ሰዎችን በህገወጥ መንገድ የሚያሸጋግሩትን ለመዋጋት ያቀደውን ወታደራዊ ተልእኮ እንዲያጸድቅ የተባበሩት መንግስታት ድርጅት የጸጥታ ምክር ቤትን ጠይቋል። ሁለቱም የሊቢያ መንግስት ነን የሚሉት ወገኖች የአውሮፓ ህብረት ተልእኮን የመቀበል ፍላጎት አላሳዩም። ስለሆነም የአውሮፓ ህብረት ህገወጥ አሸጋጋሪ ጀልባዎችን ሊከታተልና ሊይዝ የሚችለው በዓለም አቀፍ ግዛት ባሉት ባህሮች ላይ ነው። የሊቢያ ግዛት በሆኑት ባህሮች ወይም በየብስ ገብቶ ጀልባዎቹን ለመጥለፍ የነበረውን እቅድ ያዘገያል ማለት ነው። አምና በ170,000 የሚገመቱ ሰዎች ከሊቢያ ተነስተው ሜዲትራኒያን ባህርን ተሻግረዋል። በያዝነው ዓመት ደግሞ የሚፈልሱት ሰዎች ቁጥር ከፍ ሊል እንደሚችል የአውሮፓ ህብረት ስጋቱን ገልጿል። ከፍተኛ የሊቢያ ወታደራዊ መኮንን አሹር ማርጋኒ አውሮፓውያን ብቻቸውን እርምጃ ለመውሰድ በማቀድ ትልቅ ስህተት ሰርተዋል ብለዋል። ለችግሩ መፍትሄ ለማግኘት የሚቻለው ከሊቢያውያን ጋር ተባብሮ ስትራቴጂ በማውጣት ብቻ ነው ይላሉ። የአውሮፓ ወታደራዊ ኃይል ብቻውን እርምጃ በመውሰድ እቅዱ ከገፋ ችግሩ እንዲባባስ ያደርጋል ብለዋል። ትሪፖሊ ያለው መንግስት የውጭ ጉዳይ ሚኒስቴር ቃል አቀባይ የአውሮፓ ኃይሎች ህገወጥ አሸጋጋሪ ጀልባዎችን ለመታገል የሊቢያ ግዛት በሆነው ባህር ቢገቡ ከሊቢያውያን ምላሽ ይሰጣል ሲሉ አስጠንቅቀዋል።
ወደ ቀጣዩ ዘገባ እናልፋለን። በናይጄሪያ የአመራር ለውጥ መደረጉ ዩናይትድ ስቴትስ ነውጠኛውን ቦኮ ሐራም በመዋጋት አገሪቱን ልትረዳ የምታደርገውን ጥረት እውን ሊያደርግ ይችላል ተባለ። የሙሐማዱ ቡሃሪ በፕሬዝደንትነት መንበረ ሥልጣኑን መያዝ በጉላክ ጆናታን አስተዳደር ሻክሮ የነበረውን የሁለቱን ሀገሮች ግንኙነት ሊያሻሽል ይችላል ይላሉ ገምጋሚዎች። ፓም ዶኪንስ ያጠናቀረችውን ዘገባ ትዝታ በላቸው ታቀርባለች።
በዚህ ሳምንት አንድ በኢንተርኔት ዌብሳይት ላይ የወጣ ቪዲዮ የቦኮ ሐራም ተዋጊዎች የምዕራብ አፍሪቃ እስላማዊ ግዛት እያሉ ራሳቸውን ሲገልጹ ያሳያል። በቪዲዮ ላይ አንዱ ነውጠኛ ቦኮ ሐራምን ተዋግተን አሸነፍን የሚሉ አገሮች ሐሰተኞች ናቸው እያለ ሲናገር ይታያል። ቪዲዮው መታየት የጀመረው አዲስ ስልጣን የተረከቡት የናይጄሪያ ፕሬዝዳንት ሙሐመድ ቡሃሪ ቦኮ ሐራምን መዋጋት የፖሊሲያቸው ቅድመ ዓላማ መሆኑን ከተናገሩ ወዲህ ነው። በቡሃሪ የስልጣን ርክክብ ስነ ስርዓት ላይ የተገኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪም ቦኮ ሐራም ላይ ስለመተባበር ከአዲሱ ፕሬዝዳንት ጋር ተወያይተዋል። አትላንቲክ ካውንስል በተባለው ተቋም የአፍሪካ ማዕከል ዳይሬክተር ጄፒ ፋም ዩናይትድ ስቴትስ ከቀደመው የጆናታን መንግስት ጋር የነበረው ቀዝቃዛ ግንኙነት እንዳይቀጥል ማድረጓ እጅግ አስፈላጊ ነው ይላሉ።
So I expect very quickly for the U.S. to move on some low-hanging fruit, sending of advisors to...
United States, ፈጥና የሚቻላትን እንድታደርግ ይጠበቃል። ለምሳሌ መረጃ በማሰባሰብ እና በሎጂስቲክስ የሚረዱ አማካሪዎችን መላክ ትችላለች።
ናይጄሪያ አሁን የኢኮኖሚ ችግር ቢገጥማትም እርጥባን የምትጠብቅ ደሃ አገር አይደለችም ይላሉ ተንታኙ።
It's not looking for a handout, but it's looking for the ability to purchase... sufficient platforms and other equipment.
አገሪቱ እርዳታ አትፈልግም። ሆኖም ከቦኮ ሐራም የተጋረጠባትን አደጋ ለመቋቋም በቂ መሳሪያና ቁሳቁስ መሸመት ትፈልጋለች።
የቪኦኤ አፍሪካ 54 የተባለ የቴሌቪዥን ፕሮግራም ላይ የቀረቡ አፍሪካዊ ተንታኝ ሙሐመዱ ራሂም ደግሞ ዩናይትድ ስቴትስ እና ሌሎች ሀያላን አገሮች የቦኮ ሐራም ጥቃት ሰለባ የሆኑ ማህበረሰቦችን ቀጥታ እንዲረዱ ይመክራሉ።
Technical assistance can assist tremendously for these communities.
የቴክኒክ እርዳታ ለነዚህ ለጥቃት ተጋላጭ ማህበረሰቦች በጣም ከፍተኛ ጥቅም ይሰጣል።
በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በተካሄደ ጋዜጣዊ መግለጫ አንድ የአሜሪካ ባለስልጣን በዚህ ዓመት ፍጻሜ ጀምሮ ቦኮ ሐራምን ለሚወጉ ወታደሮች ስልጠና መስጠት ጭምር አሜሪካ ናይጄሪያን ለመርዳት ብዙ ተስፋ እንዳላት ተናግረዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን እስከ ምሽቱ 4 ሰዓት ድረስ ከእናንተው ጋር እንቆያለን። አብራችሁ እንድታመሹ በድጋሚ እንጋብዛለን።
ወደ ቀጣይ ቅንብር ከመሸጋገራችን በፊት የፕሮግራም ማሳሰቢያ አለን።
በአካባቢው ያዩትንና ያስደሰቶትን ያስገረሞትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጅዎ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ?
በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምፅ ራዲዮ የአፍሪቃ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሎታል።
በቅድሚያ የቪኦኤን አፕ
ለአንድሮይድ ተጠቃሚዎች ከጉግል ፕሌይ፣
ለአይኦኤስ ተጠቃሚዎች ከአፕ ስቶር፣
ለኖኪያ እና የቆዩ ስማርት ስልኮች
ከm.binu.com ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ።
የእርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ።
ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት
ወይም የከተማ እንቅስቃሴ
ወይም የግብርና ስራ
ወይም የከብት እርባታ
ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ።
ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ።
ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ።
ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና
የብዕርም ስም ሊሆን ይችላል።
ለመላክ በገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድብላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንም ወደ ገጻችን የሚገባ ሊያያቸው ይችላል።
አሁኑኑ ይሞክሩት።
መልካም ፎቶ በቪኦኤ አፕ።
አድማጮች፣ የስቱዲዮ ሰዓታችን 3 ሰዓት ከ28 ደቂቃ መሆኑን ያመለክታል። ወደ ሁለተኛው ቀዳሚ ቅንብር እንሸጋገራለን። እግር ኳስ ቁጥር አንድ ተወዳጅ ስፖርት በሆነባት ኢትዮጵያ በፊፋ የተፈጠረው ቀውስና የፕሬዚደንቱ ሴፕ ብላተር ከኃላፊነት ለመልቀቅ መወሰን ከፍተኛ ትኩረት ስቧል። ሴፕ ብላተር ለአምስተኛ ጊዜ በተመረጡበት ጉባኤ ላይ የተሳተፉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ጁኔይዲ ባሻ ቲልሞ ድምፅ ከሰጡት የብሔራዊ ፌዴሬሽኖች መሪዎች መካከል አንዱ ናቸው። አፍሪካ በብላተር አመራር ያገኘችው ጥቅም በገንዘብ የሚቆጠር በዓይንም የሚታይ መሆኑን አብራርተዋል። ለምሳሌ በዓመት 250 ሺህ ዶላር የነበረው የኢትዮጵያ እግር ኳስ ፌዴሬሽን ድርሻ 750 ሺህ ዶላር መድረሱን አስረድተዋል። ሴፕ ብላተር ከኃላፊነት ለመልቀቅ የደረሱበትን ውሳኔም የተጠበቀ አልነበረም ብለዋል። ከባልደረባችን እስክንድር ፍሬው ጋር ባደረጉት ውይይት ዝግጅት ይቀጥላል።
ተመረጡ። እናንተም ነበራችሁ ምርጫው ላይ። ሴፕ ብላተር ድርጅቱን ወደ ተሻለ አቅጣጫ እንደሚመሩ ንግግር አደረጉ። ከአራት ቀናት በኋላ ያልተጠበቀ ጋዜጣዊ መግለጫ ጠሩ። ጋዜጣዊ መግለጫው እንዲያውም በፕሮግራም የተያዘ አልነበረም ነው የሚለው። ከዛም ከጥቂት ወራት በኋላ ከኃላፊነታቸው እንደሚለቁ ተናገሩ። ይሄን ጠብቀውት ነበር እርስዎ?
አልጠበቅኩም። አልጠበቅንም። ምክንያቱም ምርጫ ተብለን ተጠራን። ምርጫ ተፈጸመ። ከዚህ ጀምሮ ፕሬዚዳንቱ እኛ ቀጥላሉ አሉ። አብረን እንሰራለን ብለው ቃለ መሐላ እኛው ፊት ፈጸሙ። ስለዚህ እኛም ከዛ በተረፈ ግን የሰክሬት ወይም ሚስጥራዊ ድምፅ ስለሆነ እያንዳንዱ ሰው በእጁ የተከተተ ነው ብሎ መናገር ስለማይቻል ነው። ግን ከደጅም ሲወጣ በግልም ከሚናገረው በስብሰባ በአፍሪካውን ስብሰባ ላይም ከሚገለጸው ስናይ ግን ሴፕ ብላተርን ለመምረጥ አፍሪካዎች ተዘጋጁ፣ ምንም ጥርጥር የለውም። የሁሉ ድምፅ ደግሞ ዝም ብሎም አይመጣም። እዛ 33 ድምፅ ነው ኢቭን ከቢን አሊ ጋር ፕሪንስ አሊ ጋር ሲደረገው የነበረው እዛ 73 ነው የተገኘው። እዚህ 33 የሁሉ ድምፅ ዝም ብሎ ሊመጣ አይችልም። ስለዚህ በዚህ መሰረት ሲታይ አፍሪካ ለሴፕ ብላተር ሞር ድምፃቸው ሰጥቷል ማለት ይቻላል።
አንዳንድ ወገኖች የሚጠይቁት ጥያቄ አለ። አፍሪካ እና ሴፕ ብላተር ምንድን ነው ያለው? በመሀል ያለው ነገር አፍሪካውያን ለምንድን ነው ብላተርን የበለጠ የሚደግፉት? ባለፉትም ዓመታት ብላተር ከአፍሪካውያን ድምፅ እንደነበራቸው ይታወቃል። ከአፍሪካ እግር ኳስ ኮንፌዴሬሽን ከካፍም እንዲሁም አባላት ከሆኑት ከብሔራዊ ፌዴሬሽኖችም ጭምር።
ይሄ ምንድን ነው ለእኔ የሚታየኝ በእውነት ለመናገር ሴፕ ብላተር ለምሳሌ በአፍሪካ ይዘጋጅ ተብሎ የዓለም ዋንጫ ሲደረግ ብዙ የአውሮፓ ወገኖች በአፍሪካ ይዘጋጅ ብለው ነበር። አፍሪካ የማዘጋጀት አቅም የላትም የሚል ነገሮች ይነሱ ነበር። እና ሴፕ ብላተር በዚህ ጊዜ ሽንጣቸውን ገትሮ ለአፍሪካ ተከራክረዋል ባይ ናቸው። የተለያዩ ደግሞ በአፍሪካ ውስጥ ዴቨሎፕመንት እንዲደረጉ የተለያዩ ፕሮጀክቶች እንዲኖሩ የተለያዩ ስልጠናዎች እንዲኖሩ
እግር ኳስ ስልጠናዎች።
ስለዚህ ምን ማለት ነው? በእግር ኳስ ዙሪያ ልማት እንዲመጣ በአፍሪካ ከፍተኛ ስራ ሰርተዋል። ይሄ ነው የአፍሪካኖች አስተሳሰብ። ሌሎች ደግሞ አፍሪካኖች ለምን እንደሚመርጧቸው ዝንባሌ እንዳላቸው ደግሞ እንደዚህ የማይረዱበት ጊዜ አለ። አፍሪካ ዳህ ስለሆነ የተወሰነ ነገር ስለሚሰጣቸው ነው የሚሉበት ጊዜ አለ። የተወሰነ ማለት እነዚህ ፕሮጀክቶች ራሱ በየራሳቸው አገር የማካሄድ አዝማሚያው ዝቅተኛ ስለሆነ ልማቶችን የማካሄድ እንደገና ስልጠናዎችን የማካሄድ ካፓሲቲው በትንሽ ስለሆነ እንደ ሌላ አገር ሳሉ እንጂ የሚወዱት ይህም ፉትቦል መደረግ ያለበት ነው የሚሉት። ግን እንደ አፍሪካ አስተሳሰብ በፊት አልተደረገም ነው። በፊት ለአፍሪካ እንዲህ ትኩረት አልተሰጠም ነው።
አሁን አፈርጠውትና ለምሳሌ አንድ የአልጀዚራ የስፖርት ተንታኝ የጻፈውን እያየው ነበረ። ብላተር በብሔራዊ ፌዴሬሽኖች የሚወደዱ ነገር ግን በእግር ኳስ አፍቃሪው የሚጠሉ ሰው ናቸው ይላል። የእሱ ድምዳሜ ነው ይሄ። ምክንያቱም ብሔራዊ ፌዴሬሽኖች የሚወዷቸው ጥቅም ስለሚገኝ ነው። ገንዘብ ፋይናንሻሊ ተጠቃሚ ናቸው በብላተር የሚል ነገር አለ። እሱ ነው እየነገሩኝ ያሉት።
ነው እሱ ብቻ አይደለም። ቴካሁን በኛ ሀገር እንደ አምቡ ጎል ፕሮጀክት አይነት ማለት ነው። ይህ አሁን በመሬት ላይ የተሰራ ስራ ነው። ስልጠናዎች አሁን በየጊዜው ይሰጣሉ። ይህ በመሬት ላይ የሚሰሩ ናቸው። ይሄ ለምን አያስወድድም? ለፌዴሬሽኖችም ቢሆን ኦፊሻል እኮ ይላካል። እኛ አሁን በፊት 250,000 ዶላር ይላክልናል። በካዝና በህጋዊ እናስገባለን።
በየአመቱ ማለት
ነው። በየአመቱ 500,000 ደረሰ፣ 750,000 ደረሰ። ይሄ አሁን ሲመጣ እንግዲህ ምን ይሄ ድብቅ እኮ የለውም። እኛ አካውንቲንግ ወደ ቲም አይቶ የምናስገባው ነገር ነው።
ስንት ደረሳሉ? መጀመሪያ የሚላከው ይህን ያህል ነበር። አሁን ይህን ያህል ደረሰ።
ከ750,000 አሁን እንደውም ወደ ሚሊዮን እናሳድጋለን ሲባል ሁሉ ደብዳቤ መጥቶ ነበር።
ፊፋ ማለት ነው።
ከፊፋ ማለት ነው። ይሄ እንግዲህ
በየአመቱ የኢትዮጵያ እግር ኳስ ፌዴሬሽን
የሚያገኘው ማለት ነው። ይሄ ሲጨመር ይሄ ፌዴሬሽን በዚህ ቢወደው ምን ጥፋት አለ? የምናውለው አገሩ ስላለ ስራ ነው። ኦፊሻሊ ነው የሚመጣው፣ በድብቅ አይደለም። በባንክ አካውንት በህጋዊ ነው የሚመጣው። እና ይሄ ነገር ነው እና በዚህ ደረጃ ማየት ነው የሚያስፈልገው። እና የፋይናንሻል ችግርን እኮ መቅረፍም አንድ ስራ ነው። በግል ከሆነ ግን ሌላ ጉዳይ ነው። ነገሮችን እንደዚህ ነው ማየት ያለብን። እና በእኛ በአፍሪካን የአፍሪካዎች ስሜት ስናነብ እንግዲህ ከልማትና ከእግር ኳሱ እድገት አንጻር ነው ለአፍሪካ የሚሰጡ ትኩረት አንጻር ነው ድጋፉ ለሴፕ ብላተር ያላቸው
ጊዜው እነኚህ የሙስና ክሶች የመጡበት ሰዓት የቀድሞና የአሁኑ የፊፋ አመራሮች የታሰሩበት ጊዜ ከምርጫው ጋር ከፊፋ ኮንግረስ ከሚካሄድበት ጊዜ ጋር ተገጣጠመ። አንዳንድ ወገኖች ሁኔታው የተነሳው አሁን ጊዜው የተመረጠው የዓለም ዋንጫን በማጣታቸው ያጡ ሀገራት ማለት ነው ለኳተርና ለራሽያ የተሰጠው ለእኛ ይሰጣል የሚል ለእኛ ይሰጥ የሚል ስሜት የነበራቸው ሀገራት በእነሱ ግፊት የመጣ ነው የሚሉም አሉ።
ትልቁ እንዳውም ያው ከዚህ ፊት በብዛት የሚሰማው ቶን የሚሰማው ድምፅ ለኳተር የሰጠው በዚህ ዌዘር ውስጥ በዚህ ክላይሜት እንዴት እዛ የተሰጠ ረሽያ የተሰጠው አላግባብ ነው፣ እንግሊዝ ጠይቀው ሌሎች ጠይቀው የሚል ነገሮች በጣም ጎልቶ ይወጡ ነበር። አሁንም ቢሆን አንዳንዶች ከተነገረ በኋላ ሪቨርስ ሊሆን ይችላል ለኛ እያሉ የሚናገሩ አሉ። ስለዚህ ምን ለማለት ነው የሆነ ግፊቶች እንዳሉ ግን ምንም ጥርጥር የለውም። በጭብጥ ይሄኛው ወገን ይገፋል ያኛው ተብሎ መናገር ባይቻልም ፕሬዠሮች እንዳሉ ግን ግልጽ ነው። አንደኛ ከተመረጡ በኋላ በምን ፕሬዠር ነው የለቀቁት? ምን ሆነው ነው? እሱ ራሱ አንድ ጥያቄ ነው። አጨብጭቦ ሰው ከወጣ በኋላ እሳቸው ስራሉ ካሉ በኋላ በዚህ መሀል የመጣው ምንድን ነው ቢባል እንግዲህ ሙሉ በሙሉ አልተናገሩ ይሆናልና ምንም በጉባኤ ብመረጥም ያልወደደኝ ወገን አለ አይነ ነገር ነው አቀራረባቸው ከእሳቸው ድምጽ የሚሰማና ይሄ አንድ የሆነ ፕሬዠር እንዳለ ያሳያል።
አቶ ጁኔይዲ ባሻ ቲልሞ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ።
አድማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጣዩ ቅንብር ባህልና ማህበረሰብ።
የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲድ ለማኅበረሰብ እድገትና መሻሻል ባበረከቱት የላቀ ልዩ አስተዋጽኦ የመረጣቸውን ኢትዮጵያውያንና አሜሪካውያን የሸለመበትን ዓመታዊ ሥነ ሥርዓቱን በቅርቡ እዚህ ዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ አካሂዷል። ሳምንታዊው የባህልና ማህበረሰብ ፕሮግራም እንደ ወትሮ ሁሉ የ23ኛውን ዓመት ክብረ በዓል ተከታትሎ በሥነ ሥርዓቱ ከተወደሱ የዓመቱ ምርጦች በአንዱ ታሪክ ዙሪያ ባለፈው ሳምንት ጀመር ያደረገውን ዝግጅት ተከታይ ይሆናል ለምሽቱ የሚያቀርበው። ከሕይወት በኋላ ተሸላሚው ካረፉ በኋላ የተሸለሙት ማለት ነው። የቀድሞ የኢትዮጵያ ጠቅላይ ሚኒስትር ጸሐፊ ትእዛዝ አክሊሉ ሀብተወልድ ናቸው ባለ ታሪኩ። የተሸላሚውን ታሪክ ለመድረኩ ያቀረቡት የቀድሞ የኢትዮጵያ አምባሳደርና ታዋቂው የታሪክ ጸሐፊ ደራሲና ጋዜጠኛ ዘውዴ ረታን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የአሁኑንም ሳምንት ያነሳውን መለስ ብሎ በማስታወስ ይሆናል የሚጀምረው። እናድምጥ።
ከሕይወት በኋላ የተሸለሙት ጸሐፊ ትእዛዝ አክሊሉ ሀብተወልድ ለሽልማት የበቁበትን መሰረታዊ ነገር በመመልከት እንጀምር። ለዚህ ትውልድስ የሚተዋወቁት እንዴት ነው?
በጣም ጥሩ። እንደሚታወቀው ለሀገር ያገለገለ፣ ለሀገር የደከመ፣ ለሀገር የጣረ ሰው አላግባብ ፍርድ ተሰጥቶት የሞተ፣ የተገደለ፣ የተሰቃየ አንድ ቀን ደግሞ ሰላም ሲሰፍን ሁሉም ሲረጋጋ ወደ ኋላ መለስ ብሎ ለካ እነዚህ ሰዎች ከሌ ከሌ ነበሩ የሚያሰኝ ጊዜ አለ። ይህ በጸሐፊ ትእዛዝ አክሊሉ ብቻ የተጀመረ አይደለም። ከዚህም በፊት እንደዚሁ በየአጋጣሚው እየተመረመረ እየታየ የታላላቅ ሰዎች ዝክረ ታሪክ የተነገረበት ጊዜ አለ። እኔ በእውነቱ ሲድን በጣም የማመሰግነው ጥናት አድርጓል። የብዙ ሰዎች አስተያየት አዳምጠዋል። አክሊሉ ሀብተወልድ በሕይወታቸው በነበሩበት ዘመን በ60 ዓመት ውስጥ የተገደሉት በ60ኛው ዓመታቸው ነው እና 30ውን ዓመት ለኢትዮጵያ በማገልገል ያሳልፉ ናቸው። ከእነዚህ ውስጥ ደግሞ ከ30ዎቹ ዓመታት ውስጥ 17ቱ ዓመታት ኢትዮጵያን የዓለም ሸንጎ ፊት በተደረገው ክርክር ከጣሊያንም ጋር በተደረገው ጠብ፣ ከዚያም ደግሞ እንደዚሁ ከአንዳንድ ሀገሮች ጋር በደረሰው አለመግባባት የታገሉና የኢትዮጵያን ዝና በከፍተኛ ደረጃ እያበቁ ስለነበሩ እንዴት እንደው መታሰቢያቸው ተዘግቶ ይኖራል? ቢሞቱም ባይኖሩም ታሪካቸው ሞቶ አይቀርምና ለምን አንድ ነገር አናደርግም ብለን ሁላችንም ሞከርን። የምንችለውን አቀረብን፣ ያለንን መረጃዎች አቀረብን። እኔ በእውነቱ በጣም ነው ደስ ያለኝ ሲድ በእንዲህ አይነት ጎዳና ላይ በመመራቱ። ወደፊትም የሚቀጥሉ ትልልቅ ሰዎች ያላወቅናቸው፣ ያልተናገርንላቸው፣ ያላሰብናቸው ይኖራሉና ደህና መንገድ ነው ብዬ ነው የማስበው።
መልካም። የአክሊሉ ሀብተወልድን የ30 ዓመታት የተለያዩ አስተዋጽኦዎች ከዚሁም ደግሞ ይበልጡን የ17 ዓመቱን በእርሶ ጽሁፍ እንደ ተገለጠው በዲፕሎማሲው ጎራ ያበረከቱትን አስተዋጽኦ በተናጥል አንዳንዱን እያነሳን እንወያያለን። ታላላቅ ስራዎችን የሰሩ ታሪካቸው በሚዘከርበት ጊዜ ቀድሞ በሰሩት ስራ መከበር ብቻ ሳይሆን ሌሎችንም እንዲያነቃቁ ጭምር ነው ታላቅ ገድል ያላቸው። በተለይ በዲፕሎማሲው ጎራ ያበረከቱትን ታላቅ አስተዋጽኦ ከመመልከታችን አስቀድሞ ስለ ትምህርትና ስለ ስራ ስላለፉባቸው መንገዶች ደግሞ አንዳንድ ነጥቦችን ያስጨብጡን። ትምህርታቸው በፓሪስ ሕግ፣ የፖለቲካ ሳይንስ፣ የንግድ ስራና ምጣኔ ሀብት እንደነበር በጽሁፎ አስቀምጠዋል። እስኪ ያጫውቱን።
ስለ ትምህርት ዝርዝሩ ሁላችሁም በየመስካችሁ ያለፋችሁበት ነው። ጸሐፊ ትእዛዝ አቶ አክሊሉ ሀብተወልድ ብለን እንጀምር እንደ አንድ ኢትዮጵያዊነታቸው። እሳቸው አዲስ አበባ በዳግማዊ ምኒልክ ትምህርት ቤት የመጀመሪያ ደረጃ ትምህርት ከፈጸሙ በኋላ የሁሉ ከጦርነቱ በፊት ነው ግብጽ ሀገር ተልከው ሊሴ አሌክሳንድሪያ የሁለተኛ ደረጃ ትምህርታቸውን ፈጸሙ። በዚያ በሊሴ የባካሎሪያ ፈተናቸውን አልፈው ዲፕሎማቸውን ከተቀበሉ በኋላ ፓሪስ ሄደው በሶርቦን ዩኒቨርሲቲ የህግ ትምህርት ተማሩ። ሶርቦን ዩኒቨርሲቲ ህግ በሚማሩበት ጊዜ አጣምረው የፖለቲካ ሳይንስን አጠኑ። ስለዚህ ከሶርቦን ዩኒቨርሲቲ ሲመረቁ በህግ ሊሳንስ ወይም በእንግሊዝ አነጋገር ምናልባት ተመሳሳዩ ደረጃ ኤልኤልቢ የሚለው ይሆናል። ከዛ በፖለቲካል ሳይንስ ደግሞ በዲፕሎማ ትልቅ ዲፕሎማ አገኙ። ከዛ በዚህ አልቆምም ብለው ሆት ዜቲድ ኮሜርሲያል የሚባል በጣም የታወቀ የንግድና ኢኮኖሚ ትምህርት ቤት አለ። በጣም የታወቀ ለመግባት ኮንኩር ማለት ውድድር እየተደረገ 1000 ልጆች ቀርበው እንደሆነ 100 ልጅ እንደዚህ ምናልባት 80 ልጅ ያልክ ይሆናል። እዛ ውስጥ ተመዝግበው የመጨረሻውን ዲፕሎማ አግኝቷል። ስለዚህ ያላቸው መሰረታዊ ዲፕሎሞች የህግ፣ የፖለቲካ ሳይንስ እና የዚህ የሆት ሲቲድ ኮሜርሲያል የተባለው ትምህርት ቤት።
መልካም አምባሳደር ዘውዴ የጀመሩበት ብቻ ሳይሆን እነኚህን ሁሉ የገለጿቸውን የትምህርት መስኮች አጠናቀው ኃላፊነትም የተቀበሉት ገና በወጣትነታቸው ነው። ከጊዜው አንጻር እስኪ ያስረዱን ይህ እንዴት ሊሳካ ቻለ?
እንግዲህ በዛን ዘመን የጣሊያንን ወረራ ለማመልከት ጃሜ በስደት ወደ ጄኔቭ መጡ እና በዚያን ጊዜ አክሊሎች ትምህርታቸውን ጨርሰው ወደ ኢትዮጵያ ለመመለስ አስበው ነበር። የማይቻል ሆነ። ጃንሆይ ሲመጡ ጠብቀው ተቀበሉ። ጃንሆይ በጄኔቭ ንግግር በሚያደርጉበት ጊዜ ከጃንሆይ የስራ ረዳቶች መካከል እንደነ ሎሬንሶ ታዛዝ፣ እንደነ ሳቢዛዞ ልጊዮርጊስ የመሳሰሉ ሰዎች ነበሩ። ከእነሱ ጋር ሆነው የሚቻላቸውን አገልግሎት አበርክተዋል። ከዚያ በኋላ በፓሪስ የነበሩት የኢትዮጵያ ባለሙሉ ስልጣን እንደራሴ እኔ በእድሜም በምንም ከእንግዲህ ወዲህ የስደት ህይወት እና መከራ መቀበል አልችልም፣ ልጆቼን ማዳን ፈልጋለሁ እና ታርቄ ወይም ተስማምቼ ይቅርታ ጠይቄ ወደ ሀገሬ ልመለስ በቀላቸው ሲመለሱ ባዶ ነበር እና ያን ጊዜ አቶ አክሊሉን አንተ ጉዳይ ፈጽሞ ያዘው ብለው አቆዩኝ። እንደ አጋጣሚ ጥሩ እድል ያጋጠማቸው ይህንን ስራ ለመስራት ፈረንሳዮች የኢትዮጵያን በጣሊያን መያዝ እውቅና አልሰጡም። ምንም እንኳ በጀርባ ብዙ ኢትዮጵያን የጎዱ ሙሶሊኒ እንዲወር ዳርዳሩን ያጎበጎቡ ትችላለህ፣ ግድልህም የሚፈልገውን አድርግ እያሉ ሞራል የሰጡ ቢሆኑም ከያዘ በኋላ የኢትዮጵያ ነጻነት መደምሰሱን አምነው ለሙሶሊኒ እውቅና ከመስጠት ዝም ስላሉ ያ ከጦርነቱ በፊት ተቋቁሞ የነበረው ሌጌሽን ደጋሲዮን ስራ ነበርና አቶ አክሊሉ በጉዳይ ፈጻሚነት እንዲያካሄዱ ተደረገ።
እስኪ ወደ ኋላ ጊዜ ስራቸው እንምጣ። በሌሎች መጽሐፎቹም በዝርዝር እንዳስቀመጡት በዲፕሎማሲው ጎራ በርካታ ስራዎችን ለኢትዮጵያ ያገለገሉ ሰው ናቸው። ለዚህም ሽልማት ያበቃቸው ለሀገር ያበረከቱት አስተዋጽኦ ነውና ማሳያዎቹን ይንገሩን። የትኞቹ ናቸው ከስራዎቻቸው ትልልቆቹ እንደው በዋናነት የሚጠቀሱት?
የውጭ ጉዳይ ሚኒስትር ሲሆኑ በመግቢያዬ ንግግሬም ላይ ገልጫዋለሁ። የመጀመሪያ ስራቸው በ1942 ዓ.ም እንደ ፈረንጆች አቆጣጠር እንግሊዞች የኢትዮጵያን አርበኞች ይዘው ተዋግተው ከኢትዮጵያ ፋሽስት እንዲባረር ካስደረጉ በኋላ ከኢትዮጵያ በእንግሊዝ እና በቀዳማዊ ሥላሴ መካከል አንድ ስምምነት መፈረም አለበት ብለው የሀገሩን ስልጣን በሙሉ እነሱ ይዘው አስፈረሟቸው እና ያ ውል ለ2 ዓመት የሚያገለግል ነበር። ከ2 ዓመት በኋላ ግን ወይ መለወጥ ወይ መሰረዝ ወይ መሻሻል ነበረበት እና አቶ አክሊሉ የተሾሙት ወደ ውጭ ጉዳይ የገቡት ይሄ ውል ከማለቁ ከጥቂት ወራት በፊት ነው። ስለዚህ ያድል አጋጠማቸው። ከእንግሊዞች ጋር ያለንን ውል እናፈርስ፣ የምናፈርሰውም በዲፕሎማሲ ጎዳና ነው። ላደረጋችሁልን እርዳታ ምንጊዜም ውለታችሁን አንረሳውም። በጣም ከፍ ያለ እርዳታ ነው። ውለታችሁ ከባድ ነው። ነገር ግን ጣሊያን ከሄደ በኋላ የሀገሩን ስልጣን እናንተ ጠቅልላችሁ ይዛችሁ በሞግዚት አስተዳደር መያዛችሁ ትክክል አይደለም። እኛ አሁን ነጻነታችንን አግኝተናል። አገራችንን ማስተዳደር የምንችልም ሰዎች ተገኝተናል። ንጉሠ ነገሥቱም ይኸው ድል አድርገው ተመልሰው መጥተዋልና ይህንን ስልጣን ተግበስብሶ ለእንግሊዞች የተሰጠው ይለቀቅልን በሚል መልክ ተሟገቱ። እንግሊዞችን በእውነቱ አይወዷቸውም፣ ብቻ ተቀበሏቸው እና እንደገና ሌላ አይነት ውል የሰላም የወዳጅነት የመረዳዳት ያለበት የኢትዮጵያ ነጻነት የሚያረጋግጥና የኢትዮጵያ መንግስት በትክክል ስራውን ለመስራት የሚያስችል መንገድ ያለበት ውል እንዲዘጋጅ ተደርጎ ያ ውል ተፈረመ። ይሄ የመጀመሪያ ስራቸው ነው። ከባድ ነው። ክርክሩ ሰፊ ነው። ጓደኞቻቸውም ጋር በደንብ ተባብረዋል። በዚያን ዘመን በጣም ተምረው ከውጭ የተመለሱት አቶ መኮንን ደስታ ኋላ ደጃዝማች በሃርቨርድ አንትሮፖሎጂ ተምረው ዲግሪ ያገኙ፣ አቶ ይልማ ደሬሳ በለንደን ስኩል ኦፍ ኢኮኖሚክስ የተማሩና ዲግሪ ያገኙ ነበሩ። አክሊሉ ሀብተወልድ ከሶርቦን ዩኒቨርሲቲ ወጡ። ሶስቱም ተባብረው እየተቀባበሉ እንግሊዞችን የለም የሚገባ ነገር አይደለም እና ይሄ ውል የኢትዮጵያን ነጻነት በሚገባ አረጋግጦ ኢትዮጵያ በነጻነቷ መስራት የምትችል ነጻ አገር መሆኗን ማረጋገጥ አለባችሁ ብለው ተከራከሩ። በመጨረሻውም ይሄ ድል ተገኘ እና ትልቁ ስራ የእንግሊዞችን ህግ ማስለወጥ
የአገር ባለ ውለታነታቸው በሁለት ሀገሮች ሊደረግ ይችል የነበረን ስምምነት ወይም የተደረገውን ኢትዮጵያን ይጎዳ የነበረ ስምምነት እንዲለወጥ ማድረግ ድረስ የሰሩ ናቸው። ሌሎች በርካታ ስራዎችን እንደሰሩ በታሪክ የጻፏቸውን ጽሁፎች ያሳያሉ። ዘውዴ ረታ ደራሲ፣ የታሪክ ጸሐፊ፣ በተለያዩ ሀገሮች በአምባሳደርነት አገልግለዋል። በጋዜጠኝነትና የተለያዩ የሙያው ደረጃዎችም ሰርተዋል። የጸሐፌ ትእዛዝ አክሊሉ ሀብተወልድን የዘንድሮ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ወይም ሲድ ሽልማት አስመልክቶ ለማስታወቂያ የሚሆነውን የውይይታችንን በዚህ እንቋጭ እንጂ በሌላ ፕሮግራም እንመለስበታለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። ደህና ሁኑልኝ።
አድማጮች፣ አሁን ወደ ቀጣይና የመጨረሻ ዘገባ እናልፋለን። በጀርመን በኢትዮጵያ ጉዳይ የሚንቀሳቀሰው የኢትዮጵያ የሰብአዊ ኮሚቴ የተባለው ቡድን በዛሬው ዕለት ሰላማዊ ሰልፍ አካሂዷል። ከአስተባባሪዎቹ አንዱን አሁን ማምሻውን ያነጋግረው አሉላ ከበደ ተከታዩን ይዟል።
የጂ ሰባት ማለትም የዓለም ታላላቅ ሰባት ሀገሮች ጉባኤ በሚካሄድባት ሙኒክ የተካሄደውን ጉባኤ ወይም ሰላማዊ ሰልፍ የገለጹልን አቶ ስዩም ሀብተ ማርያም የኢትዮጵያ ሰብአዊ መብት ኮሚቴ አስተባባሪ ናቸው።
የሰልፉ ዓላማ ኢትዮጵያ ውስጥ ያለውን የሰብአዊ መብት ረገጣ የማስመልከት የጂ ሰቨን በአሁኑ ሰዓት ድህነትን ለመቀነስ እንደዚሁም ደግሞ በአሁኑ ሰዓት ያሉ ከፍተኛ የስደተኞችን ችግር በተመለከተ ከዚህ ጋር ስለሚገናኝ እኛ ደግሞ ከኢትዮጵያ ብዙ ስደተኞች ስለሚሰደዱ በፖለቲካው ምክንያት ይሄንን በማስመልከት ኢትዮጵያ ውስጥ ያለው ስርዓት ለማጋለጥና የአቶ ኃይለማርያም ደሳለኝ እዚህ ላይ መጋበዝ የጂ ሰቨን አባል ሀገሮች እነሱ ቆምንለት የሚሉትን የዲሞክራሲ መርህ የሚያሟላ አይደለም፣ አያሟሉም። ይህንን በመቃወም ነው የተሰለፍ። በሚውኒክ ከተማ ውስጥ ነው የተደረገው። በጣም ትልቅ ሰላማዊ ሰልፍ 44,000 ሰዎች የነበሩበት። እኛም ከአረንጓዴው የጀርመን ፓርቲ፣ ከግራው የጀርመን ፓርቲ፣ ከጀርመን የሶሻል ዲሞክራቲክ ፓርቲ የወጣት ክንፍ እንደዚሁም ከጀርመን የግራ ፓርቲ የወጣት ክንፍ፣ ከጀርመን የግሪን ፓርቲ የወጣት ክንፍ፣ የጀርመን የሰራተኛ ማህበሮች፣ ሜዲኮ ኢንተርናሽናል፣ ኦክስፋም፣ እነዚህ ሁሉ ያሉበት የተለያዩ በጣም የሲቪል ሶሳይቲዎች ካሉበት ጋር በጋራ ነው እዚህ ቦታ ላይ የተካፈል ነው።
የጀርመን ፓርላማ ምክትል ፕሬዚዳንትን ጨምሮ የተለያዩ ከፍተኛ ባለስልጣናት በሰልፉ መገኘታቸውን አቶ ስዩም ይናገራሉ።
በዛሬው ዕለት ብዙ ባለስልጣኖች ነበሩ። ለምሳሌ ከሁለቱ ፓርቲዎች የፓርላውን የፓርላሜንታሪ ግሩፕ የሚመሩ የፓርላማ አባሎች ተገኝተው ንግግር አድርገዋል። ከአረንጓዴ ፓርቲ ሚስተር ቶሚ ሆፍራይተር ይባላል። እሱም የክብር እንግዳ ነበረ። ስለ ኢትዮጵያ ጉዳይ ዝግጅቱ ከመጀመሩም በፊት እና ከአለቀም በኋላ በሰፊው ተነጋግረናል። ከዛም በተጨማሪ እዚሁ ሰልፍ ላይ ከተገኙት መካከል የፓርላማዋ ምክትል ፕሬዚደንት ወይዘሮ ክላውዲያ ሮ ውጭ ጉዳይ ኮሚቴ አባል በጣም ከፍተኛ ሰው ነው ዩርገን ትሪኪን እነዚህ ሁሉ ነበሩ። እንደዚሁም የአውሮፓ ፓርላመንት የግሪን ፓርቲ አባል ሚስተር ቡቲኮፈር ነበሩ። ኢትዮጵያን ጉዳይ እዛ ሁሉ አንስተናል። ነገሩ ሁሉም በጣም አሳዝኗቸዋል። ወይዘሮ ክላውዲያ ሮትም የአቶ ኃይለማርያም ደሳለኝን መገኘት ያዘኑት ባለው ሁኔታ እና ከፓርቲ መሪዎች ጀምሮ እስከተለያዩ ኦርጋናይዜሽኖች ድረስ ይህንን ኢትዮጵያ ጉዳይ ለማሳወቅ በጣም እየተንቀሳቀሱ ነው ያሉት እና ጥሩ ተስፋን ያገኘ ነው። ገና ይቀጥላል።
የኢትዮጵያ ኤምባሲ በጀርመን የሚገኘውን ባለስልጣናት ለማግኘት ያደረግነው ሙከራ ምሽቱን በሰብአዊ መብት ኮሚቴ የተገለጸውን ለማረጋገጥ ለጊዜው አልቻልንም። ምላሻቸው እንዳገኘን እናቀርባለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በመላ ኢራቅ ያሉትን ሴቶችና ልጃገረዶች ያሰቃያል ሲሉ የዓለም አቀፍ ሴቶችን ጉዳይ የሚከታተሉ የዩናይትድ ስቴትስ አምባሳደር ካትሪን ራስል ተናግረዋል። በተለይም በአናሳዎች ላይ የከፋ በደል ነው የሚደርሰው። በብዙ ሺህ የሚቆጠሩ ይዚዲ ሴቶችና ልጃገረዶች እስላማዊ መንግስት ነኝ በሚለው ቡድን ተጠልፈዋል። የሰባት ወይም የስምንት ዓመት ዕድሜ ልጆች የሚገኙባቸው ብዙዎቹ ልጃገረዶች በጽንፈኛው ቡድን በተያዙበት ወቅት በተደጋጋሚ የወሲብ ጥቃት ተፈጽሞባቸዋል። የአማጽያኑ ሚስቶች እንዲሆኑም ተገደዋል። ብዙዎቹ በወሲብ ከመደፈር በግዴታ ሚስት ከመሆን ወይም ሃይማኖታዊ እምነታቸውን እንዲቀይሩ ከመገደድ ለመዳን ሲሉ ራሳቸውን ለማጥፋት እንደሞከሩ ወይም ደግሞ ራሳቸውን ለመግደል የሞከሩ ሴቶች ማየታቸውን ተናግረዋል። አንዳንዶቹ ደግሞ በባርነት ተሽጠው ሶሪያና ኢራቅ ውስጥ ወደሚገኙ የተለያዩ ቦታዎችና ከዛም ወደ ራቁ ቦታዎች ተወስደዋል። እስላማዊ መንግስት ነኝ የሚለው ቡድን ሴቶችንና ልጃገረዶችን በባርነት መያዙን አምኖ በመቀበል የሸሪዓ ሕግ በሚፈቅደው ባህል መሰረት እንዳደረገው በእንግሊዝኛ ድረገጹ በሚያወጣው መጽሔት ገልጿል። ከጽንፈኛው ቡድን ጠለፋ የተመለሱ በብዙ መቶዎች የሚቆጠሩ ሴቶች አሁንም እየተሰቃዩ መሆናቸውን በቅርቡ ኢራቅ ደርሰው የተመለሱት አምባሳደር ራስል ጠቁመዋል። አንዳንዶቹ ተመላሽ ሴቶችና ልጃገረዶች ሞራላቸው የተነካና በውድቀት ስሜት የተጎዱ መሆናቸውን፣ አንዳንዶቹ ደግሞ በምርኮኝነት በነበሩበት ወቅት የነበራቸውን ልብስ እንደለበሱ መሆናቸውን አምባሳደሯ ገልጸዋል። ከጽንፈኛው ቡድን ያመለጡት ይዚዲ ሴቶችና ልጃገረዶች በተጠለፉበት ጊዜ ከደረሰባቸው ስቃይ አልወጡም። ከመኖሪያቸው የተፈናቀሉትን ሰዎች ለመርዳት የሚያስፈልገው የሕክምናና የስነ ልቦናዊ ማገገሚያ አገልግሎት ውስን ነው። ዩናይትድ ስቴትስ ሰብአዊ ረድኤት በማቅረብ ረገድና በሌሎችም ዘርፎች ረድታለች። ዩናይትድ ስቴትስ በተጨማሪም ኢራቅ ውስጥ በጽንፈኛው ቡድን ወረራ ምክንያት የተሰቃዩትን ለመርዳት ከኢራቅ መንግስት፣ መንግስታዊ ካልሆኑ አጋር ድርጅቶችና ከተባበሩት መንግስታት ድርጅት ጋር መስራቱን ለመቀጠል ቆርጣ ተነስታለች። ይሁንና ለተረጂዎቹ የሚያስፈልገው የረድኤት መጠን በጣም ብዙ በመሆኑ ዓለም አቀፍ ማህበረሰብ የግጭቱ ሰለባ የሆኑትን ሴቶችንና ልጃገረዶችን ለመጠበቅና በተሻለ ለመርዳት ገና ብዙ መጣር እንደሚኖርበት አምባሳደር ራስል አስገንዝበዋል። ለዚህ ሁሉ የሚያስፈልገው ዋና ምላሽ እስላማዊ መንግስት ነኝ የሚለውን ቡድን ማጥፋትና የኢራቅ ህዝብ ሀገሩን መልሶ ለመገንባት በሚያደርገው ጥረት መርዳት ነው። ዩናይትድ ስቴትስና ኢራቅ በዚህ ጉዳይ ላይ ቁርጠኞች ናቸው። ዩናይትድ ስቴትስና የጥምረት ኃይሎች የአየር ድብደባውን በመቀጠል ስልጠና በመስጠትና ወታደራዊ ዕቃ በማቅረብ የኢራቅን የመከላከል አቅም እንዲዳብር እያደረጉ ናቸው ሲል የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ ጥቂት ደቂቃዎች አሉን። አሁን ደግሞ የአድማጮችን አስተያየት ብታሰሙ እያለችን ነው ፕሮዲውሰራችን ወይም አቀናባሪያችን ጽዮን ግርማ።
ሄሎ፣ ጤና ይስጥልኝ አሜሪካ ሬዲዮ ሰራተኞችና አድማጮች በሙሉ እንደምን አላችሁ? በጣም ደህና ናችሁ? ብዙውን ጊዜ አስተያየት ሰጥ አታቀርቡትም። እስኪ ላለመሰልቸት ወይም ደግሞ ተስፋ ባለመቁረጥ አስተያየት ልስጥ ብዬ ነው። ሮብለት የተደረገውን ዲሞክራሲ በአሜሪካ የሚለውን ፕሮግራም ሰማሁኝ እና መልእክቱን ሳዳምጠው ሁልጊዜ ተቃዋሚዎች ሀሳባቸው አንድ አይነትና ተመሳሳይ ነው። እነሱስ ለምን ምርጫው ማሸነፉ ከሆነ ዲሞክራሲያዊ ካልሆነ ፍትሃዊ ካልሆነ ለምን ተወዳደሩ? መጀመሪያ እናሸንፋለን የሚል ተስፋ ይዘው ቀርበው አሁን አጠቃላይ ሲሸነፉና በጣም በከፋ ሁኔታ ውጤቱ ሲከፋ እንደዚህ አይነት አመላከቶችና ህዝቡ የማይቀበል አንዳንዴም እኮ መቃወም ኃጢአት አይደለም፣ መቃወም ጥሩ ነው። ነገር ግን ህዝቡንም ማዳመጥ አለባቸው። የኢትዮጵያ ህዝብ ሚለውን በሬዲዮ በቴሌቪዥን ሚለውን ማዳመጥ አለባቸው። ህዝቡ ሚለውን መስማት አለባቸው።
ሰላም ቢወዎች። ስለዚህ አመት ምርጫ በጣም የሚያሳዝን ድርጊት ነው እየተደረገ ያለው። በዚህ ሰዓት ከኢህአደግ ወይም ወያኔ የተሻለ አማራጭ መንግስት ስለሌለ እንደሚመረጡ ምንም ድርድር አልነበረውም። ምክንያቱም ጠንካራ ጦር ያላቸው ጦሩ እንደድሉ ነው ያው በሉ መንግስት የሚገዛ ስለሆነ የሀገር ተብሎ የሚጠራ ሳይሆን። በዚህ ሰዓት ግን የሚያሳዝን ነው ሲደግፋቸው የማይደገፉ ድርጅት ነው። ምክንያቱም 100% በዓለም ላይ ተደርጎ የማይታወቅ ይሄ ደግሞ እንደ ቁም ነገር ተቆጥሮ ጠቅላይ ሚኒስትሩ ለምርጫ ቦርዱ የተደረገው ስፔት ምስጋናው ምኑ በጣም የሚያስገንም እና ቲያትር እንደምን አለበት። ትንሽ ተቃዋሚ እንኳ ያስገቡ እንደ ፍላጎታቸው ለመፈጸም ከፈለጉ እና ይሄንን የሚያሳዝን ታሪክ እየሰሩ ኢትዮጵያን እንመራለን የሚሉት እየቀለዱ ነው። ምን ይደረጋል? እግዚአብሔር የሚሆነውን ያድርግ ነው ምንለው። ሌላ ምን ይበለ ሰብታለሁ።
አድማጮች፣ 4 ሰዓት ሆኖ ከመሰነባበታችን በፊት ጥቂት ደቂቃዎች ይቀሩናል። እስከዚያው በዚህ ሙዚቃ እንቆይ። በተሾመ አሰግድ ድንቅ ሙዚቃ እንደተደሰታችሁ ተስፋ አደርጋለሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች እነዚህ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
ቆንጂት ታዬ ነን። ሰላም፣ ደህና ደሩ። ወደ ትግርኛ ቋንቋ ስርጭት እናልፋለን። ደህና ደሩ። የማይጠፋበት ተፋፎ ለፍቅር ባችበት